ሰላም ጤና ስጥልን የተከበራችሁ አድማጭ ተመልካቾቻችን እንደምን አምሽታችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ የጋቢና ቪ መስተናገዶ ጀምሯል። ዝግጅቶቻችንን እናስተዋውቃችሁ።
የመንግስት በእምነት ውስጥ በሃይማኖቶች ውስጥ በጣልቃ የመግባት ፍላጎት ስታዩ እዚህ ምዛም መገንዘብ ይቻላል ማለት ነው። ለምሳሌ በንግግሮቹ መካከል የመንግስት ኃላፊዎች፣ ትልልቅ የምትያቸው የመንግስት ኃላፊዎች አሁን ላይ የሃይማኖት ጥቅሶችን እየጠቀሱ መልክቶችን የማስተላለፍ ነገር እናያለን ማለት ነው።
ሃይማኖትና ፖለቲካን የተመለከተ ያላቸውን ግንኙነት የተመለከተ ጥናት ተደርጓል። እዛ ላይ ዘገባለን። ኤደን ገረሙ የምሽቱን መሰናደው በመምራት፣ ኤልያስ አስማራ ደግሞ የድምፅና ምስል ምህንድስናውን በመከወን ከአሜሪካ ድምፅ ባለሙያዎች ጋር በመሆን አብራችሁን ታመሹ ዘንድ እንጋብዛለን። ሌሎች ጥንቅሮችም አሉን። አብራችሁን ሆኑ። ባለፉት 5 ዓመታት የኢትዮጵያ ብዙሃን መገናኛዎች ያጠናቀሯቸውን ሃይማኖት ተኮር ዘገባዎችና በኢትዮጵያ ብዙሃን መገናኛዎች ከሃይማኖት ጋር ያላቸውን ታሪካዊ ግንኙነት የዳሰሰ ሃይማኖትና መገናኛ ብዙሃን በኢትዮጵያ የሚል ጥናት ከጥቂት ወራት በፊት ይፋ ሆኗል። ጥናቱ በኖርዌይ ኦስሎ ሜት ዩኒቨርሲቲ የተግባቦት መምህራን በሆኑት ተባባሪ ፕሮፌሰር ሙላቱ አለማየሁና የስራ ባልደረባቸው ፕሮፌሰር ቴሬ ሸዳል የተዘጋጀ ነው። ጥናቱን በተመለከተ ያጠናቀርነው ዘገባ ቀዳሚው ነው።
ሃይማኖትና መገናኛ ብዙሃን በኢትዮጵያ ተብሎ የተሰየመው የጥናት ሪፖርት ሀገሪቱ ውስጥ ባለፉት 5 ዓመታት በሃይማኖትና በመንግስት መለያየታት ተገባበር ላይ ሰፊ ክፍተት መፈጠሩን ይናገራል። በኖርዌይ ኦስሎ ሜት ዩኒቨርሲቲ የተግባቦት መምህር የሆኑት ተባባሪ ፕሮፌሰር ሙላቱ አለማየሁና የስራ ባልደረባቸው ፕሮፌሰር ቴሬ ሸዳል የተዘጋጀ ጥናት ነው። ተባባሪ ፕሮፌሰር ሙላቱ አለማየሁ፣
የመንግስት በእምነት ውስጥ በሃይማኖቶች ውስጥ በጣልቃ የመግባት ፍላጎት ስታዩ እዚህ ምዛም መገንዘብ ይቻላል ማለት ነው። ለምሳሌ በንግግሮቹ መካከል የመንግስት ኃላፊዎች፣ ትልልቅ የምትያቸው የመንግስት ኃላፊዎች አሁን ላይ የሃይማኖት ጥቅሶችን እየጠቀሱ መልክቶችን የማስተላለፍ ነገር እናያለን ማለት ነው። ወይ አጌንስት አይደለም አሁን በዚህ አባባሉ፣ ግን ምንድን ነው ኢምፕላይ የሚያደርገው የሚለውን ነገር ስናይ የሆነ ነገር ይጠቁመናል ማለት ነው። ሌላኛው ለምሳሌ በሀገራችን የተከሰቱ ግጭቶችን እንደው በዋናነት ለመግለጽ ያክል በሙስሊሙ ማህበረሰብ በመጅሊስ ውስጥ ትልቅ ክፍፍል፣ ትልቅ ኮንትሮቨርሲ ነበር ለሁለት ዓመት ምናምን የዘለቀ። እሱም በሚዲያው ሳይመጣ በኋላ ላይ በመንግስት መንግስት ለችግሩ መፍትሄ በሰጠ ጊዜ ግን ወደ ሚዲያው መጣ ማለት ነው። ለችግሮች መፍትሄ ለመስጠት የመንግስት አልቃ ገብነት እየታየ ሄደ ማለት ነው። ኢትስ ጉድ ባይ ዘ ወይ ችግሮች ሲመጡ መቅረፉ ግን ምንድነው ኢምፕሊኬሽኑ? በተለይ የሀገሪቱ ህገ መንግስት ሴኩላሪዝምን ነው የምተገብረው እስካለ ድረስ መንግስት እስከዚህ ድረስ ጣልቃ መግባት ነበረበት ወይ? የእምነት አባቶች፣ የእምነት ተቋማት ችግሮቻቸውን በራሳቸው መፍታት አይችሉም ወይ የሚለውን ነገር ጠይቀን እናልፋለን ማለት ነው።
በተለይም መደበኛዎቹ መገናኛ ብዙሃን ከሃይማኖቶች ነጻና ገለልተኛ ለመሆን በሚል ከሃይማኖት ጋር የተያያዙ ግጭቶችን ከመዘገብ ራሳቸውን ማግለልን ወይም መግለጫዎችን እንደወረዱ ማንበብን መምረጣቸውን ከጥናቱ አድራጊዎች መካከል አንዱ የሆኑት በኖርዌይ ኤንኤልኤ ዩኒቨርሲቲ ኮሌጅ መምህር የሆኑት ዶክተር ሙላቱ አለማየሁ ይገልጻሉ። በዚህ የተነሳም ከሃይማኖት ጋር በተገናኙ ግጭቶች ምክንያት የሚደርሰውን ሞትና የአካል ጉዳት እንዲሁም የንብረት ውድመት ሳይዘግቡ መቅረታቸውን ጥናታቸው እንደሚያሳይ ተናግረዋል።
ለምሳሌ እናንሳ ብንል መገናኛ ብዙሃን በጣም በርካታ የአንድ እምነት ተከታይ ሲሞት፣ መስጊዶች፣ ቤተክርስቲያኖች ሲቃጠሉ፣ የእምነት ተከታዮች ሲፈናቀሉ አልዘገቡትም ባለን ጥናት ማለት ነው። ምንድን ነው ተብሎ ሲጠየቁ እኛ የሴኩላሪዝምን ነው የምንከተለው ሴኩላር ስቴት ስለሆን እና የዛን ፕሪንስፕል ስለምንከተል እንደዚህ ነገር አንዘግብም የሚል ነገር ይናገራሉ ማለት ይሄኛው ነው አንደኛው ትልቁ ስህተት ማለት ነው። ለምሳሌ ግጭት ሲከሰት በጣም በርካታ ሰው ሲገደል ኖ አሁን እኮ ዜጋ ነው እየሞተ ያለው በእምነቱ ምክንያት ቢሞትም ግን እየጠፋ ያለው የሰው ህይወት ነው እና እዚህ ጋር ሴኩላር ሚዲያ ነኝ ብሎ ማለት ይጠናል። በጣም ኮንፊውዥን ውስጥ እንዳሉ አይተናል። ይሄ ኮንፊውዥን የመጣው በጣም በተለያዩ ምክንያቶች ነው። አንደኛው ኤዲቶሪያል ፖሊሲዎቻቸው በሚያስቀምጡት መስፈርት ነው። ለምሳሌ ግጭቶችን አንዘግብም፣ እንደ የልማት ስራ ላይ ካልሆነ በስተቀር እምነት ላይ ያተኩረን አንሰራም፣ እንደዚህ እንደዚህ የሚሉ ነገሮች በጣም ተዘርዝረዋል። አየናቸው አንዳንድ ኤዲቶሪያል ፖሊሲዎች ማለት ነው። የኢትዮጵያ ሚዲያ በጣም ሞር ሳይለንት መሆንንም የሚመርጥ ነው። ሰው እየተጨፋጨፈ ስንት ሰው እየሞተ የማይዘግብ ሚዲያ ነው። ዘን በእምነቱ ላይም ሲጨምርበት ደግሞ ሌላ ጠባሳ ነው የሚጨምርብን ማለት ነው። እና ኤዲቶሪያል ፖሊሲዎቻቸው ላይ አይተናል ማለት ነው። ሁለተኛው ስጋት ነው። ብዙዎቹ ስጋት አለባቸው። ይህንን ብዘግብ ምን ሊያስከትል ይችላል ብለው የሚባሉ ግን መዘገብ የትኛውም ሀገር ነው ወደ ሶሉሽን ነው እንጂ የሚያመጣልን ባለመዘገባችን የምንቀንሰው ምንም አይነት ግጭት የለም። ሶስተኛው ሪዝን ምንድነው? ራሱ የመንግስት ጫና ነው ማለት ነው። የመንግስት ጫና ምን ለማለት ፈልጌ ነው? የሚዘግቧቸው ጉዳዮችን ይህን ዘግብ ይህን አትዘግብ ኦልሞስት በሚባል ደረጃ እንትን ያደርጓቸዋል ማለት ነው። ኦነሮቹ ፖለቲካል ፓርቲው፣ መንግስት፣ እነዚህ ደግሞ በቀጥታም በተዘዋዋሪ መንገድም ጫና ስለሚያደርጉባቸው አብዛኞቹን ከዚህ ከእምነት ተቋማት ጋር በተያያዘ የሚነሱ ግጭቶችን አይዘግቧቸውም ማለት ነው።
በተጨማሪም ከአምስት ዓመት በፊት ከመጣው የፖለቲካ ለውጥ ጋር ተያይዞ ቀድሞ ባልነበረ መልኩ 50 የሚሆኑ እምነት ላይ ያተኮሩ የመገናኛ ብዙሃን ውጤቶች ፍቃድ ማግኘታቸውን ዶክተር ሙላቱ ጠቁመው እነሱም የተቋቋሙለት መሪ ዓላማ አንድ ሃይማኖትና ፍላጎት ላይ ያተኮረ በመሆኑ የተጠያቂነት፣ የሚዛናዊነትና ተአማኒነትን የመሳሰሉ እሴቶች ይጎድሏቸዋል ይላሉ።
በሌላ በኩል ደግሞ አንዳንድ ሚዲያዎች ደግሞ በጣም ጽንፍ ይዘው በጣም ቬሪ ፖላራይዝድ የሆነ አይነት አጌንስት ወይንም ፎር ወይንም ይደግፋሉ ወይንም አጌንስት ነው የሚዘግቡ እናያለን ማለት ነው። ይሄ እነዛኞቹ ዝምታን መርጠዋል። አንዳንዶቹ ደግሞ ጽንፍ ይዘው እየታገሉ ነው ማለት ሰው መሀል ላይ የትናገኝ የትኛው ጋ ነው ህብረተሰቡ ትክክለኛ መረጃ ማግኘት ያለበት ብለን ስንል ህብረተሰቡ አሁን እንድን መገናኛ ብዙሃን ብቻ በመከታተል የሚያገኘው ሚዛናዊ መረጃ ያለ መልክ በጣም ፖላራይዝድ የሆነ ነገር ነው ብናል።
ጥናቱ ከተከተላቸው መንገዶች አንዱ 20 የመገናኛ ብዙሀንና የእምነት ተኮር ማህበረሰብ መሪዎችን ማነጋገር እንደነበረ ዶክተር ሙላቱ ጠቁመው በእምነት ስም የተከፈቱ ማህበራዊ መገናኛዎች የሚያስተላልፏቸው መልእክቶች የሃይማኖት መቻቻልን መርህ የጣሱና በጥላቻ ንግግሮች የተሞሉ መሆናቸውን መገንዘባቸውንም አመልክተዋል።
አሁን ላይ በተለይ የዚህ የእምነት ላይ ያተኮሩ ስብከቶች ንግግሮች በብዙ የእምነት ተቋማት ላይ ስናያቸው እነዚህ የጥላቻ ንግግሮችን የያዙ አንዱን ብሔር ከአንዱ ብሔር የሚያነሳሱ በጣም ግልጽ የሆኑ መልእክቶችን የያዙ ናቸው ማለት ነው። ይሄኛው የዚህኛው እምነት ብቻ ምን ነው አይደለም፣ ኦልሞስት በሁሉም በምንላቸው ደረጃ ስብከቶቻቸው የፖለቲካ አስተምሮት ይቅርታ፣ የእምነት አስተምሮቶቻቸው የጥላቻ ንግግር ነው ወይንም አንደኛውን እምነት አንደኛውን ብሔር አንደኛውን ፖለቲካ የሚያነሳ ወይንም የሚጥል እየሆኑ መጡ ማለት ነው።
በአንጻሩ ምንም እንኳን መደበኛዎቹ መገናኛ ብዙሃን ራሳችንን ከእምነትና ከሃይማኖት ተያያዥነት አርቀናል ቢሉም ጋዜጠኞቻቸው ግን በንጽጽር ከአምስት ዓመት በፊት ከነበረው በተለየ ሁኔታ የተለያዩ እምነቶችን የሚያንጸባርቁ አለባበሶችና ድርጊቶችን በስርጭቱ ወይም በስራቸው ላይ ሆነው መፈጸማቸው በጥናቱ ሪፖርት ላይ ሰፍሯል። ይህ ሲሆን በሌላ ፍላጎትና እምነት ውስጥ ባሉ ሰዎች ዘንድ የሚተላለፈው መልእክትም ልብ አልተባለም ብለዋል። ዶክተር ሙላቱ
ጋዜጠኛው እንደማንኛውም ሰው ግለሰብ ነው፣ የሚፈልገውን መልበስ ይችላል የሚል ነገር አለ ወይ? ከፕራይቬሲ አንጻር የስ መብቱ ነው፣ ማንኛውም ነገር መልበስ ይችላል። ግን የሚሰራበት ተቋም የፐብሊክ ሚዲያ ነው፣ የህዝብ ነው። እዛ ጋር ያ ህዝብ የሚፈልገውን አይነት ነገር አለባበስ ነው መሆን ያለበት ማለት ነው። ወይንም የዛ ሚዲያ ተቋም የድሬሲንግ ኮድ በሚፈቅደው ነው መሆን ያለበት እንጂ ማንኛውም አይነት ነገር መልበስ የለበትም። ሁለተኛ ከዚህ በፊት የነበረ ነገር ነው የሚለብሱት ነገር አለ። አሁን ላይ ለምን ጎልቶ የወጣው የሚለውን ነው ማየት ያለብን እንጂ ይሄ ድሮም የነበረ ነው። አሁን ላይ ጎልቶ የወጣበት ዋናው ምክንያት ቴንሽኑ ነው።
በኖርዌይ ኦስሎሜት ዩኒቨርሲቲ የተግባቦት መምህር የሆኑት ተባባሪ ፕሮፌሰር ሙላቱ አለማየሁና የስራ ባልደረባቸው ፕሮፌሰር ቴሬ ሽዳል ከሶስት ዓመታት በፊትም የኢትዮጵያ መገናኛ ብዙሀን ብሔርተኝነት የሚታይባቸውና እንወክለዋለን በሚሉት ብሔር ወይም ጎሳ ላይ የተበዳይነት መንፈስ ለማስፈን እየሰሩ ናቸው የሚል መደምደሚያ የያዘ ብሔርና የኢትዮጵያ መገናኛ መገናኛ ብዙሃን የሚል ጥራስ ሰርተዋል። የመንግስት ኃላፊዎች የሃይማኖትና የመንግስት መነጣጠል የሚለውን ህግ እንዲያከብሩ፣ የበዓላት መልእክቶቻቸውም ከሃይማኖታዊ ጥቅሶችና ታሪኮች የጸዱ እንዲሆኑ ዶክተር ሙላቱ ይመክራሉ።
የኢትዮጵያ ሚዲያ በአጠቃላይ ፖለቲካል ኢኮኖሚ ኦፍ ዘ ሚዲያ ብለን ስናይ በጣም የሚዘውረው ፖለቲካው ነው። በጣም የሚዘውረው ይህን ፖለቲካ በመዘወር በኩል ደግሞ ምናልባት በአመራር ላይ ያሉ ኤግዚኪቲቭ ቦዲዎች ወይንም አጠቃላይ ሊደርሽፑ ማለት እንችላለን። ሶ የነሱ ይሁንታ ወይንም የነሱ እያንዳንዱ የሚያደርጓት ተግባር መገናኛ ብዙሃን ውስጥ ትገለጻለች ማለት ነው። ሶ መንግስት በመገናኛ ብዙሃኖች ላይ የሚያሳድረውን ተጽዕኖ እስካላቆመ ድረስ መንግስት በማህበረሰብ ውስጥ ያለውን ቀና የሆነ አስተሳሰብ እንዲጠናከር እስካላደረገ ድረስ የመንግስት ደግሞ መገናኛው በጣም ነፃ ሆኖ እንዲዘግብ እስካላደረገ ድረስ ምን ይሆናል መሰለሽ? ጡዘቱ እየቀበረ ይሄዳል ማለት ነው። እንዳልኩሽ መንግስትና ስርዓተ መንግስትና ሃይማኖት የተለያዩ ናቸው። አንደኛው በሌላኛው ላይ ጣልቃ አይገባም ካል የሚጀምረው ነገር መግለጫ መስጠቱ ያን ያክል አስፈላጊ ነው ወይ ብለን ራሱን ልንጠይቅ እንችላለን። ምሳሌ ዘመን ሲሸጋገር ሲሆን ለሁሉም የሁሉም በዓል ነው። የዛን ጊዜ አመቱ እንዴት አደረሳቸው የሚል ነገር ሊላክ ይችላል። ግን በእያንዳንዷ የእምነት ፌስቲቫል ላይ እየተነሳን መጽሐፍ ቅዱስን ቃልም ወይም የቁርአን ቃል እየጠንትን እያለ የምናስተላልፍ ከሆነ ይሄኛው አይ ቲንክ የመንግስትን ሚናና የሃይማኖት እንትን በደንብ ለይቶ ያለማወቅ ነው። ቅድምም ብዬሻለሁ የዚህ ሴኩላሪዝምን ሮንግሊ አንደርስታንድ ማድረግና ኢምፕሊመንት ማድረግ ብያልኩሽ መገናኛ ብዙሃን ውስጥ ብቻ አይደለም ፖለቲካ ውስጥም ሮንግ የሆነ አንደርስታንዲንግ አለ ብያልኩሽ እዚህ ጋር ነው ማለት ነው።
መደበኛዎቹ የመገናኛ ብዙሃን አውታሮች እምነት ተኮር ግጭቶችን ሙያዊ በሆነ መልኩ እንደ ማንኛውም ዘገባ ማየት እንዳለባቸው የሚያሳስቡ ተባባሪ ፕሮፌሰር ሙላቱ አለማየሁ የሃይማኖት ፍቃድ ይዘው የሚሰሩ መገናኛ ብዙሃንም ዘገባዎቻቸው ሚዛናዊ እንዲሆኑ የሚገደዱበት የህግ ማዕቀፍ ሊኖር እንደሚገባ አሳስበዋል። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ።
ተማሪ ፍራውል አህመድ በዩናይትድ ስቴትስ ሚዙሪ ግዛት ውስጥ በሚገኘው ሴንት ሉዊስ ዩኒቨርሲቲ ተማሪ ነው። በማደሪያ ክፍል ውስጥ የጀመረው የቡና ንግድ አድጎ ሞይ ኮፊ የተሰኘ ታዋቂ የቡና አቀነባባሪ ድርጅት ባለቤት አድርጎታል። ሀብታሙ ስዩም በቅርብ ሳምንታት እዚህ ቪኦኤ ስቱዲዮ ውስጥ ጋብዞት ነበረ። ወደዛ ነው የምናልፈው።
ተወልጄ ያደግኩት ኢትዮጵያ ነው። የተወለድኩት ጭሮ ወይ ደግሞ አሰበ ተፈሪ ወደ ሀረርጌ ነው። ከዛን ደግሞ ናዝሬት የተማርኩት ከአራተኛ ክፍል ጀምሮ እስከ ስምንተኛ ክፍል። ከዛም በኋላ እዚህ 14 ዓመቴ ነው እዚህ የመጣሁት። 14 ዓመቴ እዚህ 2017 እዚህ መጥቼ በቃ ሀይ ስኩል የተማርኩት እዚህ አሜሪካ ነው። ከዛን አሁን ዩኒቨርሲቲ 3 ዓመት ጨርሼ 1 ዓመት ነው የሚቀረኝ።
የምትማርበት ዩኒቨርሲቲ ሴንት ሉዊስ ዩኒቨርሲቲ ውስጥ ነው የምትማረው?
አዎ፣ ሴንት ሉዊስ ዩኒቨርሲቲ ነው የምማረው። እዛው መጀመሪያ የመጣሁበት ከተማ ነው። በጣም ላራ ኦፖርቹኒቲ ስላገኘው እዛ መሄድ አልፈለኩም ሌላ ቦታ። እዛ ነው እየተማርኩ ያለሁት።
ለትምህርት በመጣህበት ዩኒቨርሲቲ ውስጥ አዲስ የንግድ ሀሳብ ጀምረህ የተማሪዎችን የመምህራንን በአጠቃላይ ደግሞ እዛ ያለውን ማህበረሰብ ትኩረት ለመያዝ በቅተሃል። እሱም በራስህ ማደሪያ ክፍል ወይንም ዶርም ውስጥ የጀመርከው የቡና ንግድ ነው። ስለ አጀማመሩ ንገረኝ እስቲ፣ እንዴት ሀሳቡ መጣልህ?
ቢዝነስ እኔ በቃ አገር ኢትዮጵያም ያለው ፋሚሊዎቼ በጣም ሁሌም ቢዝነስ ነበር እንትን ያለ እየሰሩ የነበሩት። 10 ዓመቴ ራሱ የነበርኩ እሰራ ነበር ሱቅ ውስጥ ምናምን ራሴ ፈልጌ ማለት ነው። ስለዛ እዚህ ስመጣ በጣም ኦፖርቹኒቲ እንዳለ ስላየው ብዙ ነገር ማድረግ ጀመርኩኝ። ስታክ ትሬዲንግ፣ ኢቤይ ላይ ምናምን ጫማ እየገዛው እየሸጥኩኝ ምናምን። ከዛን እዚህ ኮሌጅ ስመጣ በቃ ይሄ የቡና አይዲያ ሲመጣልኝ ብዙ አብዛኛው ሰው ኢትዮጵያን ቡና ምን ያህል እንደሚወዱ ሲገባኝ፣ አገር ቤት ደግሞ ፋርመሮቹ ምንም ብር አይሰሩም። ያ የሚሆነው ለቡናው በደንብ ስለማይከፈሉ ነው። ስለዛ እኔ ይህንን እንትን ማድረግ አለ ሶሉሽን ማምጣት ማምጣት ስለምችል ስለመሰለኝ እንደዛ አይዲያ አግኝቼ በቃ ጀመርኩኝ።
በምትማርበት ትምህርት ቤት ውስጥ ይሄን ነገር ስትጀምር የነበረው ምላሽ ምንድነው? በትምህርት ቤቱ አስተዳደር በአካባቢው ሰዎች ዘንድስ የፈጠረው እንግዳ ነገር አልነበረም ወይ?
አዎ፣ እንትኑ ሪስፖንሱ በአብዛኛው ብዙ ሰው እንዲህ አይዲያ ሲኖር ሲጀምር ብዙ ሰው በቃ ትንሽ ነገር ነው የሚመስላቸው። ለምን? እውነትም ነው ትንሽ ነገር ነው ሲጀምር፣ ሁሌም ከትንሽ ነው የሚጀምረው። ብዙ ሰው ፎከስ አያደርግብም። ከዛን እያደግ ስመጣ ያኔ ነው በቃ አብዛኛው ሰው እንትን ማየት ምናምን ፎሎ ማድረግ የሚጀምሩት። እኔ የጀመርኩት ዶርም ሩሜ ውስጥ ነው እና ፓሊሲ አለ ሁሉ አብዛኛው ዩኒቨርሲቲ ቢዝነስ ዶርም ሩም ውስጥ ማድረግ አይችልም፣ ትራንዛክሽን ማድረግ አይችልም። ስለዛ እሱን እኔ ቢዝነስ እንዳሳደግ ዶርም ሩም ውስጥ ፋይንድ አውት ሲያደርጉ ትንሽ እንትን በቃ ላ እንዳቆም ምናምን ፈልጎ ነበር። ግን እኔ ነገርኳቸው there is no way that I could stop. በጣም አንድ አመት ሁሉ እየለፋው ስለሆነ you kick me out, you know, ትምህርት ነው የማቆመው እንጂ ካሁን በኋላ እንዲህ ለፍቼ እኔ ይህንን አላቆመም ስላቸው፣ በቃ ችግር የለውም እሺ፣ ስራና ትራንዛክሽን ብቻ አታርግ። ቡና እንትን ምናምን እያደረክ ለሌላ ሰው በፖስት ኦፊስ ምልክ ከሆነ ችግር የለውም ብሎ እሺ አሉኝ። ያን ነው አንድ ማይ ፌቨሪት ሩል ኦፍ ፎር ቢዝነስ አንትርፕርነርሺፕ ኢዝ never ask for permission, always apologize. So
ፍቃድ አጠይቅ፣ ነገር ግን ከሆነ በኋላ ይቅርታ ጠይቅ።
ይቅርታ ጠይቅ፣ ፍቃድ አጠይቅ፣ ይቅርታ መጠየቅ ይሻላል። እና ለዛ ብዬ በቃ ሁሉንም ነገር እንደዛ ነው እኔ እንትን እያልኩ ያለሁት። በአብዛኛው እኔ የተማርኩት ብዙ ሩል ያሉት ማለት ነው you could break it
ለክፉ በማይሰጥ መንገድ እነሱን መስበር ወይንም መጣስ ማለት ነው። ለመጀመሪያ ጊዜ ለገበያ ያቀረብከው ቡና ከሀገር ቤት በሻንጣ የተላከልህ እንደነበረ ሰምቻለሁ። አሁን ግን በሻንጣ ሳይሆን እጅግ በሰፋና በገዘፈ መንገድ የቡና ንግዱን እንደያዝክ ሰምቻለሁ። ምን ላይ ደረስክ? እስቲ ስላለህበት ደረጃና ሁኔታዎች ንገረን።
የስ የጀመርኩት እኔ አይዲያውን ሲኖረኝ ሀገር ቤት ደውዬ ቡና ልልኩልኝ ትችላላቸው አልኳቸው። እናቴ ቤት እዛ ኢትዮጵያ ሄዳ ነበር ለቫኬሽን ሰምር። እሷ ስመጣ ሻንጣ ውስጥ 30 ፓውንድ ነው ይዛ ነበር የመጣቸው። ከዛን እኔ ማወቅ የፈለግኩት ይህንን ነገር መሸጥ እችላለሁ ወይስ ነው። በቃ ለዛ ብዙ ማምጣት አልፈለግኩም። ቢዝነሱን ቶሎ ብዬ እሱን 30 ፓውንድ ተጠቅሜ እንትን ስል ሽሸጠው በአንድ ቀን ውስጥ ምናምን ሽጠን ጨርሰን፣ ከዛን አይ ሃድ ቱ ፋይንድ አ በተር ዌይ ሌላ ቡና ማመጥበት መንገድ እንትን አልኩኝና ቀስ በቀስ ከዛ እንትን 100 ፓውንድ ወይ ከዛን ደግሞ ፓሌት ማምጣት ጀመርን።
እየጨመረ መጣ የምታመጣው መጠን ማለት ነው።
አዎ፣ እየጨመረ መጣን። አሁን ባለፈው ወደ 3 ወር በፊት ምናምን ኮንቴነር እዚህ ያስገባንና አሁን ምናደርገው ለሰው ትንሽ ስሞል ባግ እንሸጣለን ቀጥታ ወደ ከስተመርስ፣ ደግሞ ለእንትንም እንሸጣለን ማለት ነው። ለሮስት አርግቶ ለሚሸጡት አሪፍ ኢትዮጵያን ቡና የሚፈልጉት ለእነሱም እንሸጣለን።
በራስ ተነሳሽነት የጀመርከው የቡና ንግድ በብዙዎች አይን ውስጥ እንድትገባ አድርጎሃል። የመጪ ዘመን ህልምህ ምንድን ነው? አሁን የጀመርከው ምን ማድረስ ነው የምትፈልገው?
ማድረግ የምፈልገው the main goal is ፋርመሮቹ ኢትዮጵያ ፋርመሮቹ እንዳይቸገሩ ነው። ፈጣሪ ይመስገን እዚህ እኔ አሜሪካን ያለሁት አላ ምንም እንደሆነው መኖር ይችላለሁ። ግን እዛ አሁን ፋርመሮቹ እንደዛ ለፍቶ ብር አላ ኢነፍ መኒ ፋሚሊያቸውን ለማሳደር ብር እያገኙ ስላልሆነ እሱን ነው እኔ በደንብ ማድረግ የምፈልገው። ስለዚ አሁን በሚመጣው 5 ዓመት ወይ 10 ዓመት እኔ ማድረግ የምፈልገው እንዳለ በቃ አሁን እንዲህ ከዚህ የሄዱ ኤክስፖርት የሚያደርጉትን በፋርመሮችን በደንብ የማይከፍሉ ካምፓኒ ትላልቅ ካምፓኒዎችን እነሱን እንዳለ እኔ ከኢትዮጵያ ውስጥ አባረን እኔ ከፋርመሮቹ ጋር እየሰራን እነሱ ብር በደንብ ቡናቸውን ሽጠው ማለት ነው ለሰሩት በደንብ እንዲከፈላቸው እንደዛ ነው እኔ ማድረግ የምፈልገው እንዳይቸገሩ ማለት ነው።
መልካም። በስተመጨረሻ በርካታ ወጣቶች እንቅላታቸው ውስጥ የተለያየ የንግድ ሐሳብ የፈጠረ ሐሳብ አላቸው። ወደ እውነታ በመቀየር ረገድ ውስጥ ደግሞ ፍርሃቱ ስጋቱ ይዛቸዋል። ለነሱ የምትመክረው ምክር ምንድነው?
መጀመር እሱ በደንብ በሚከብደው ነገር ስለ ቢዝነስ መጀመሩ ነው ማለት ነው። ዝም ብለህ አንዴ ከጀመርክ ቀስ በቀስ ይያልክ አንተ ሳታውቅ ትልቅ ቦታ ልደርስ ትችላለህ። ግን መጀመሩ ነው በደንብ የሚከብደው ለአብዛኛው ሰው። እኔ አሁን ቡናውን ስጀምር ልጀምር የነበረው እንትን ካርት ያርኩኝ ቡና ለተማሪዎቹ ካምፓስ ላይ መሸጥ ነበር። ግን እሱ ኦንላይን ቡና እንድሸጥ አረገን። ከዛ እሱ ደግሞ ወደ ኮንቴይነር ምናምን ለሌላ ሮስተሮች እንድንሸጥ አረገን። ስለዛ ማወቅ የለብህም፣ ፕላን አይኖርህ፣ ችግር የለውም። አንዳንድ ሰው በቃ ፕላን እንደ ፐርፌክት ፕላን እንዲኖራቸው ነው የሚፈልጉት፣ ለዛ ነው የሚጠብቁት። እሱ እንደውም ቶሎ ብለህ እንዳታደርግ ሊያደርግ ይችላል፣ ፕላን መኖርም ማለት ነው። ሶ ፕላን ካልኖረ አሪፍ ነው፣ ጀምር እና ሳታውቅ ትልቅ ቦታ ልደርስ ትችላለህ።
ስለዚህ ካለ ስጋት ነገሮችን መጀመር የሆኑ ነገሮችን ለማድረግ ወደ ኋላ የሚለውን ስሜት መታገል ላይ ነው ማተኮር ያለባችሁ ነው የምትለኝ?
አዎ ኢትስ ኦኬ፣ መፍራቱ ችግር የለውም፣ ግን ስቲል ዱ ኢት። ያ
በጣም አመሰግናለሁ ፍራውል አህመድ ለነበረን ቆይታ። ከሴንት ሉዊስ ከተማ እዚህ ዋሽንግተን ዲሲ ከተማ በመጣህበት ጊዜ ያገኘው ላጋራህን ሐሳብ ለሁሉ ነገር አመስጋኝ ነኝ።
በጣም አመሰግናለሁ ለኦፖርቹኒቲ እና ያ ታንክ ዩ አመሰግናለሁ።
ተከታዩ ዘገባ የዩናይትድ ስቴትስን የግንባታ ፍላጎት ስደተኞች ሊቀርፉት ይችል ይሆናል ይላል። የጆቲ ሬክን ዘገባ እንደሚከተለው ተጠናቅሯል።
በኒውዮርክ ስታትን ደሴት በሚገኘው የማህበረሰብ የስራ ቅጥር ማዕከል ውስጥ በማክሰኞ ጠዋት ሰራተኞች የስራ ስልጠና እየወሰዱ ነው። ስልጠናውን የሚሰጠው ግብረሰናይ ተቋም ነው። የ20 ዓመቷ ኤኳዶራዊት ማርሊን ቢላሚር በቅርብ ጊዜ ከመጡና በረዥሙ የግንባታ ስራ ደህንነት የስራ ቅጥር ስልጠና ስም ዝርዝር ላይ ስማቸው ከሰፈረ ሰዎች መካከል አንዷ ናት። የኒውዮርክ ከተማ መመሪያ በዚህ ስራ ላይ የተሰማሩ ሰዎች ስልጠናውን እንዲወስዱ ያስገድዳል። ስልጠናው ከ600 እስከ $1,000 የሚያስከፍል ሲሆን ተቋሙ በስፓኒሽ ቋንቋ በነጻ በመስጠት ላይ ይገኛል። ማርሊን ቢሊማር ይሄ ፕሮግራም እድል ፈጥሮልኛል፣ ወደ ግንባታ ስራ ልገባ ነው። የኮንስትራክሽኑ ዘርፍ በዚህ በያዝነው በጎርጎሮሳውያኑ 2024 ከግማሽ ሚሊዮን በላይ ተጨማሪ ሰራተኞች እንደሚያስፈልጉት የግንባታ ባለሙያዎችና የኮንትራክተሮች ማህበር አስታውቋል። ይህም በየአመቱ በአማካኝ ከሚያድገው ከ200 እስከ 300 ሺህ የሰራተኞች ፍላጎት በላይ ነው። ኤንሪ ባን ባሱ የኤቢሲ ዜና አውታር ዋና የምጣኔ ሀብት ባለሙያ ናቸው።
የኮቪድ ወረርሽኝ ብዙ ሰዎች በጊዜ ጡረታ እንዲወጡ አድርጓል። ስለዚህ በቂ የሆነ ወጣት ትውልድ ወደ ስራ ገብቶ ካልተተካ የግንባታ ስራዎች ላይ እጥረት ይከሰታል።
ሆልሜና የተሰኘው ግብረሰናይ ተቋም ይህ ክፍተት በስደተኞቹ መሞላት ይችላል ይላል። አርሌት ኮፔዳ የተቋሙ ምክትል ዳይሬክተር ናቸው።
የእኛ ማህበረሰብ የሰራውን ዓለም ተቀላቅለው ለመስራትና ራሳቸውን ለማሻሻል በጣም ጉጉ ናቸው።
አርሌት ግብረሰናይ ተቋሙ በነጻ የሚሰጠውን ስልጠና ለመቀበል የግዛቱና የፌዴራል መንግስት የገንዘብ ድጋፍ ማድረግ ይገባቸዋል ይላሉ።
እንደሚመስለኝ ይሄ ሁሉም አካላት አሸናፊ የሚሆንበት ነገር ነው። ግዛቶቹ ራሳቸው በማህበራዊ አገልግሎት የሚያወጡትን ገንዘብ ይቀንሳል። ምክንያቱም ደግሞ ሰዎች ስራ ሲኖራቸው ራሳቸውን ይችላሉ።
ይሁን እንጂ የአካባቢው ፖለቲከኞች የአሜሪካ ግብር ከፋዮችን ገንዘብ አዲስ በመጡ ስደተኞች ላይ መዋል ለአሜሪካ ዜጎች ፍትሐዊ አይደለም ብለው ያምናሉ። ቪቶ ፍሬሴላ የስታተን ራስ ገዝ ደሴት ፕሬዚዳንት ናቸው።
I don't see how anybody in their right mind thinks that's a good policy for the United States.
እንዴት ጤነኛ የሆነ አእምሮ ያለው ሰው ይሄ ነገር ለዩናይትድ ስቴትስ ይጠቅማታል ብሎ እንደሚያስብ አላውቅም። ይገባኛል ብዙ ሰዎች ስራ መስራት ይፈልጋሉ፣ ነገር ግን እጅግ ብዙ አሜሪካውያንም እኮ ስራ ይፈልጋሉ። መጀመሪያ እነሱን እናግዝ።
የኒውዮርክ ከተማ ከንቲባ ኤሪክ አዳምስ እስከሚቀጥሉ አመት ሰኔ ወር ድረስ ለስደተኞቹና ጠገኝነት ተጠያቂዎች ማቋቋሚያ የሚውል 12 ቢሊዮን ዶላር ገንዘብ ጠይቋል። ቪቶ ፎሴላ ታዲያ ይሄ ተቀባይነት የለውም ይላሉ።
በኒውዮርክ
የሚገኘውን የስደተኞች ቀውስ ወጪ ለመሸፈን ከአመት ተኩል በፊት ግምት ሲሰራ ግማሽ ቢሊዮን ዶላር ነበር። አሁን ታዲያ 10 እና 12 ቢሊዮን ዶላር የሚል ግምት ወጥቷል። ይሄ ማለት በአንድ ስደተኛ 143,000 ዶላር ማለት ነው።
የኮንስትራክሽኑ ዘርፍ ባለሙያዎች የግብረሰናይ ድርጅቶቹን ሐሳብ ይደግፋሉ። አኒር ባሱ የዋና የምጣኔ ሀብት ባለሙያ ናቸው።
And you've got a lot of potential workforce in the country.
ከፍተኛ የሆነ ብሔራዊ ብድር በአገር ደረጃ ሲኖርህ እንዲሁም ደግሞ አቅም ያለው የሥራ ኃይል ሲኖርህ ይህንስ የሥራ ኃይል እንዴት መጠቀም እንደምትችል ማሰብ መጀመር አለብህ።
አብዛኞቹ ባለሙያዎችም ምንም እንኳን ስደተኞቹን በሰራተኛው ኃይል ውስጥ ማካተት አሁን ላይ ከባድ ቢሆንም እንደ ረጅም ጊዜ ኢንቨስትመንት ከታየ ግን ያለው ማህበራዊና ኢኮኖሚያዊ ፋይዳ የላቀ ነው ይላሉ። ልጆቲ ሬኪ ዘገባ፣ ኤደን ገረመው፣ ዋሽንግተን ዲሲ። በዚህ በያዝ ነው አመት 31 ሚሊዮን የሚደርሱ ናይጄሪያውያን ለከፋ ረሃብ አደጋ እንደሚጋለጡ የተጋለጡ እንደሆኑ የተባበሩት መንግስታት ድርጅት አስታውቋል። በሌጎስ የሚገኝ አንድ የምግብ ባንክ ታዲያ ከገበሬዎች ጋር በመተባበር ከትርፍ አምራች አካባቢዎች እህል በመሰብሰብ ላይ ይገኛል። አላማውም እህሉ ሳይባክን የምግብ እጥረት ለገጠማቸው ቤተሰቦች እንዲውል ማድረግ ነው። የቲሞቲ ኦቪዙ ከሌጎስ ያደረሰን ዘገባ እንግዶ ወልዴ እንደሚከተል ያቀርበዋል።
ለገበሬው ጃኒ ዳርሊንግተን የሰብል መሰብሰቢያ ቀን ነው። የሌጎስ የምግብ ባንክ ተነሳሽነት በተባለው ፕሮግራም የሚሰሩ በጎ ፈቃደኞች ደግሞ ገበያ ውስጥ መሸጥ የማይችለውን ሰብል ሊገዙ ተገኝተዋል። የገበሬዎች ምርት እንዳይባክንና ምግቡ ለተራቡት እንዲውል ለማድረግ በምግብ ባንኩ የተጀመረ ፕሮግራም ነው። ጃኒ ዳርሊንግተን ምርቱን ለመሸጥ የገጠመውን ችግር ይገልጻል።
መንገዱ የተበላሸ ነው። ምርታችንን ለገበያ ከመላካችን በፊት መንገዱ ይበላሻል። እስከ ሌጎስ ገበያው ያለው ርቀትም በጣም ረጅም ነው። እናም መጠበቅ ወይም መክሰር ሲኖርብህ አስበው።
በናይጄሪያ ከሚመረተው 40% የሚሆነው ምግብ ይባክናል ወይም የመጠቀሚያው ጊዜ አልፎ ይበላሻል። አስተማማኝ የመንገድ መሰረተ ልማት አለመኖር፣ ለመጓጓዣ የሚወጣው ገንዘብ ከፍተኛ መሆንና በገጠር ለሚገኙ አርሶ አደሮች የተሰናዱት ጎተራዎች በተገቢው መንገድ የተዘጋጁ አለመሆናቸው እንደ ምክንያት ይጠቀሳሉ። ከፕሮግራሙ ተጠቃሚዎች አንዷ መራያ ፍራንሲስ ነች። ምስጋናዋ ላቅ ያለ ነው።
በጣም ደስታ ይሰማኛል። ላደረጋችሁልን መልካም ነገር አመሰግናለሁ። ምስጋናዬን በቃላት ለመግለጽ ያስቸግረናል። ይህን ያደረጋችሁት ወደ ልመና እንዳንገባ ብላችሁ በመሆኑ እናመሰግናለን።
ሌላዋ የፕሮግራሙ ተጠቃሚ ደግሞ ፔጂ ኦቢኮያ ነች።
ደጋግመው መምጣት እንዲችሉ እግዚአብሔር ይርዳቸው። ይህ የመጨረሻ ጊዜያቸው እንዳይሆን እጸልያለሁ።
የምግብ ባንክ ፕሮግራሙ አስፈላጊ በሆነበት ወቅት የተጀመረ ነው። ናይጄሪያ ለአስርተ ዓመታት ያልታየ የኑሮ ውድነት ቀውስ በገጠማት ወቅት የመጣ ነው። ችግሩ የተባባሰውም ብዙም ድጋፍ ባላገኘውና ለነዳጅ የሚሰጠውን ድጎማ ማንሳትን ጨምሮ መንግስት የማሻሻያ ያላቸውን እርምጃዎች በመውሰዱ ምክንያት ነው ተብሏል። በያዝነው ሰኔና መስከረም መካከል 31 ሚሊዮን ሰዎች የምግብ ዋስትና እንደሚያጡ የተባበሩት መንግስታት ድርጅት አስጠንቅቋል። ማይክል ሰንቦላ የሌጎስ ምግብ ባንክ ኃላፊ ናቸው።
በማህበረሰባችን ውስጥ የሚስተዋል የምግብ እጥረት አለ። 63% የሚሆነው ህዝብ ድሃ መሆኑና በርካቶች ራሳቸው መመገብ አለመቻላቸው ችግሩን ለማቃለል በፈጠራ የታገዘ መፍትሄ እንድንሻ አድርጓል።
ሰንቦላ እንደሚሉት ፕሮግራሙ እስካሁን በ170 አስተዳደሮች ውስጥ የሚገኙ ከ2 ሚሊዮን በላይ ሰዎችን ተጠቃሚ አድርጓል። የአገሪቱ ፕሬዝዳንት ቦላ ቲኑቡ የኢኮኖሚ ማሻሻያቸው የደቀነው ፈተና እንዳለ እንደሚገነዘቡ ከሳምንት በፊት ተናግረዋል። ነገር ግን ማሻሻያው ወደፊት ለናይጄሪያውያን የተሻለ ኢኮኖሚ እንደሚፈጥር ፕሬዝዳንቱ ገልጸዋል። እንደ ሌጎስ የምግብ ባንክ የመሰሉ ተነሳሽነቶች በሚሊዮን የሚቆጠሩ ሰዎችን ከረሃብ ሊታደጉ እንደሚችሉ ይታመናል።
የለቱ መሰናዶ እዚህ ላይ ተጠናቀቀ። በጋቢና ቪኦኤ ላይ አስተያየት ወይም ጥያቄ ቢኖራችሁ የቪኦኤ አማርኛ ፌስቡክ ገጽ ላይ በመግባት ለጋቢና ቪኦኤ ያላችሁ አድርሱን። ኤደን ገረመው መሰናዶውን በመምራት፣ ኤልያስ አስማረ ስርጭቱን በማቀናበር ከመላው የአሜሪካ ድምጽ ባለሙያዎች ጋር እዚህ ላይ እንሰናበታለን። ሰላም ጤና ስጥልን። ደህና ደሩ።